ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 6 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
መርሳትን ነው መርሳት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ አለን። በማስከተልም ኢሃፓና ህዝባዊ ራዕዩ አሰምተን በመጨረሻም ያለፈው ለዛሬው በሚል ርዕስ ከዝግጅት ክፍላችን በቀረበው ጽሑፍ የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ባለፈው ሳምንት መጨረሻ ላይ የወያኔው ባለስልጣን በረከት ስምኦን ከኢትዮጵያ ንግድ ባንክ የቦርድ ሰብሳቢነቱ የተነሳ መሆኑን ከወያኔ አገዛዝ የቅርብ ግንኙነት እንዳለው የሚታወቀው የሪፖርተር ጋዜጣ መዘገቡ የሚታወቅ ሲሆን፣ ሰኞ ዕለት አንድ አፍቃሪ ወያኔ የሆነ ጦማሪ ደግሞ ግለሰቡ በጠቅላይ ሚኒስትር ጽህፈት ቤት ከነበረው ከፖሊሲ ጥናትና ምርምር ኃላፊነት ለመሰናበት የስንብት ደብዳቤ አስገብቶ የተፈቀደለት መሆኑን ገልጿል። ባለፈው ሳምንት ውስጥ በረከት ስምኦን ወደ አሜሪካ ከነቤተሰቡ መጥቶ በአሁኑ ወቅት በቨርጂኒያ ግዛት እንደሚገኝም ውስጥ አዋቂ ምንጮች ገልጸዋል። የመለስ የቅርብ አሽከርና አገልጋይ የነበረው በረከት ባለፉት 26 ዓመታት በተለያዩ ቦታዎች ሀብት ማካበቱ የሚታወቅ ሲሆን፣ በተለይ በባህር ዳርና በጎንደር ከተሞች በሚስቱ ስም ሳይቀር የተለያዩ ከፍተኛ ሆቴሎች ባለቤት እንደሆነ ይነገራል። የህዝብ የተቃውሞ እንቅስቃሴ እየተጠናከረ ሲመጣ ካላፊነት በመባረርም ሆነ መሰናበት እንዲሁም አገር ጥሎ መሸሽ የተለመደ አካሄድ መሆኑ የሚታወቅ ሲሆን፣ ስልጣን ከመልቀቁ ጋር ተያይዞ የበረከት ከነቤተሰቡ አሜሪካ መግባቱ የሽሽት እርምጃ ሳይሆን አይቀርም የሚል ግምት የሚሰጡ በርካቶች ናቸው። እሁድ በተለያዩ ከተሞች የተቃውሞ ሰልፎች ሲካሄዱ የዋሉ መሆናቸው ተነግሯል። ከአዲስ አበባ ብዙም ርቀት በሌላት የሱሉልታ ከተማ ህዝቡ በከፍተኛ ቁጥር በመውጣት ወያኔን የሚያወግዙ መፈክሮች ሲያሰማ የዋለ ሲሆን፣ በዱከም ከተማም በተደረገ ሰላማዊ ሰልፍ ደግሞ ህዝቡ ሲያስተጋባቸው ከነበሩት መፈክሮች መካከል ስኳር ወደ ቀበሌ፣ አባይ ጸሐጌ ወደ ከርቸሌ የሚል መፈክር ይገኝበት እንደነበር የደረሱ ምንጮች ያስረዳሉ። ሰኞ ጥቅምት 6 ቀን የዶክተር መረራን የክስ ጉዳይ ፍርድ ቤት ያየው ሲሆን፣ ከዚህ በፊት የምስክሮች ስም ዝርዝር በይፋ በክሱ ሰነድ ላይ አለመገለጹ የተከሳሹን ህገ መንግስታዊ መብት መገደብ ነው ለሚለው ጥያቄ የፌዴሬሽን ጉዳይ ምክር ቤት የህገ መንግስት ክፍተት የለውም በሚል የመለሰ መሆኑ ታውቋል። በዚህ መሰረት አቃቤ ህግ የሚያቀርባቸው የህግ ምስክሮች ማንነታቸው ይፋ ሳይወጣ እንዲመሰክሩ ፍርድ ቤቱ ለጥቅምት 24 ቀን የቀጠረ መሆኑ ታውቋል። ቅዳሜ ጥቅምት 4 ለሁዳ ጥቢያ በሉሳካ ዛምቢያ ፖሊሶች በፍተሻ 70 ኢትዮጵያውያን ስደተኞችን የያዙ መሆናቸውን የዛምቢያ ባለስልጣኖች ተናግረዋል። ስደተኞቹ የተያዙት በአንድ ትምህርት ቤት አጠገብ በሚትገኝ አነስተኛ ጎጆ ውስጥ ሲሆን፣ ፖሊስ መረጃውን ያገኘው ከአካባቢው ነዋሪዎች መሆኑን ተገልጿል። ስደተኞቹን ያመጧቸው ግለሰቦች እየተፈለጉ መሆናቸው ባለስልጣኖች ገልጸው ከተያዙ ከ15 እስከ 20 ዓመት እስራት እንደሚበየንባቸውም ተናግረዋል። የስደተኞች ዕጣ ፈንታ ለጊዜው ምን እንደሆነ ባይታወቅም ለወያኔ አገዛዝ ይሰጣሉ የሚል ስጋት አለ። የግብጽ የመስኖ ሚኒስተር እሁድ ጥቅምት 5 ቀን 2010 ዓ.ም ወደ አዲስ አበባ የሄዱ መሆናቸውን ሐራም ኦንላይን የተባለው የግብጽ ድረገጽ ጋዜጣ ገልጿል። ሚኒስትሩ ወደ አዲስ አበባ የሄዱት በአባይ ግድብ ቴክኒካል ጉዳይ ለመወያየት ሶስቱ አገሮች በሚያካሄዱት የሚኒስትሮች ስብሰባ ላይ ለመገኘት ከመሆኑም በላይ የአባይን ግድብ በአካል በመጎብኘት ስለ ቴክኒካዊ ጉድለቱ ግንዛቤ ለማግኘት ነው ተብሏል። በቅርብ ጊዜ ወዲህ ግብጽ ግድቡ ስለሚያስከትለው ጉዳት ቅሬታዋን ስታሰማ መቆየቷ የሚታወቅ ሲሆን፣ በአሁኑ ስብሰባ ላይ ይህንን አቋሟን ታንጸባርቃለች የሚል ግምት ተወስዷል። ባለፈው ወር ከሶስቱም አገሮች የተውጣጣው የቴክኒክ ኮሚቴ ካርቱም ላይ መሰብሰቡ ሲታወቅ ቢአርኤል እና አርተለይ የተባሉ የፈረንሳይ የቴክኒክ ባለሙያዎች ቡድኖች የሰጡትን የመጀመሪያ ዙር ሪፖርት አድምጧል። የቡድኑ የመጨረሻው ዙር ሪፖርት በሚቀጥሉት 2 ወራት ሊጠናቀቅ ይችላል ተብሎ ተገምቷል። በሶማሊያ ባለፈው ቅዳሜ በተከሰተው ፈንጂ ሳቢያ የሞቱት ሰዎች ቁጥር ወደ 300 የደረሰ መሆኑና ከ400 በላይ የሆኑ ሰዎች የአካል ጉዳተኞች መሆናቸውን ለማወቅ ተችሏል። አንድ የቱርክ ወታደራዊ አውሮፕላን መድኃኒቶችንና የሕክምና መሳሪያዎችን ይዞ ወደ ቦታው የመጣ ሲሆን በከፍተኛ ደረጃ ጉዳት የደረሰባቸው 40 የሚሆኑ ቁስለኞች ወደ አገራቸው ወስደው ለማከም መስማማታቸው የቱርክ ባለስልጣኖች ገልጸዋል። የአካባቢ አገሮች ዶክተሮችና የሕክምና መሳሪያዎችም እየላኩ መሆኑ ተነግሯል። እሁድ ዕለት የተወሰነ ቁጥር ያላቸው የመቋዲሾ ነዋሪዎች በድርጊቱ ላይ ያላቸውን ተቃውሞ ሲያሰሙ የዋሉ ሲሆን አልሸባብንም ሲያወግዙ ተስተውሏል። አልሸባብ እስካሁን ለድርጊቱ ኃላፊነት መውሰዱን የሚያረጋግጥ መግለጫ አለመውጣቱም ይታወቃል። ሰኞ ጥቅምት 6 ቀን በናይሮቢ የተቃውሞ መሪ የራያል ኦዲንጊ ደጋፊዎች ሰልፍ ለማድረግ ያደረጉት ሙከራ በፖሊሶች የተበተነ ሲሆን ፖሊሶች አንድ የመንገድ ላይ ነጋዴም ተኩሶ የጎደሉ መሆናቸው ታውቋል። ባለፈው ሳምንት የኬንያ መንግስት በሶስት ከተሞች ላይ ተቃውሞ ሰልፍ እንዳይደረግ ቢከላከልም ሰልፎቹም ምንም ሳያግዳቸው ሲደረጉ ቆይቷል። ሚስተር ኬንያታ ማሸነፋቸው ከተገለጸበት ካለፈው ዓመት ነሐሴ ወር ጀምሮ በፖሊስ የተገደሉ ሰዎች ቁጥር 67 መድረሱን አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች የተባሉ የሰብአዊ መብት ተከራካሪ ድርጅቶች በቅርቡ በጋራ ባወጡት ዘገባ ገልጸዋል። 151 የሚሆኑ ጉዳት የደረሰባቸው ሰዎችን ምስክሮችንና ፖሊሶችን እንዲሁም ሌሎች ሰዎች በማነጋገር የተጠናከረው ዘገባ ፖሊሶች በተለያዩ ከተሞች ኦፕሬሽን በማካሄድ የቤት በር እየሰበሩ ነዋሪዎችን መግደላቸውና አስረው ማሰቃየታቸው እንዲሁም ማስፈራራታቸውን አጋልጧል። ዘገባው ይህ አሰራር በአስቸኳይ መቋም እንዳለበት ገልጾ ከሚቀጥለው ምርጫ በፊት ሰላማዊ ሁኔታ መፈጠር አለበትም ብለዋል። የኬንያ መንግስት ዘገባውን መሰረተ ቢስ ነው በማለት አጣጥሎታል። እሁድ ጥቅምት 5 ቀን በግብጽ በሰሜናዊ ሲናይ ግዛት የአይሲስ ኃይሎች በስድስት የመፈተሻ ጣቢያዎች ላይ ጥቃት በማድረስ 7 ወታደሮችን የገደሉ መሆናቸውና ሌሎች 37 የሚሆኑትን ያቆሰሉ መሆናቸውን የግብጽ ባለስልጣኖችና የሆስፒታል ኃላፊዎች ገልጸዋል። አሸባሪዎቹ በአውቶማቲክ መሳሪያ ሼክ ዘውዲ በተባለች ከተማ ውስጥ የሚገኙትን መፈተሻ ጣቢያዎች የደበደቡ ሲሆን ወደ ኋላ ሊመለሱ የቻሉት በሄሊኮፕተር አማካይነት ጥቃት ከደረሰባቸው በኋላ ነው ተብሏል። 4 አሸባሪዎች እንደሞቱና 2 የመጓጓዣ መኪናዎች እንደተቃጠሉባቸው የግብጽ ወታደራዊ ቃል አቀባይ ገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Yeah, 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 y
መርሳትን ነው መርሳት
የቂምን መሬት ውሃ እናጠጣ ለማለት ባንነሳም ታሪኩን የረሳ ስህተቱን ይደግማልና መዘንጋት ውድቀት የሚያመጣብን ነው። በሚያዝያ 1969 ዓመተ ምህረት ደርግ የተባለ ጭራቅ ከአጋሮቹ ጋር ሆኖ በአዲስ አበባ ከተማ በጥቂት ሰዓታት ከሺ በላይ ወጣቶችን ጨፍጭፏል። ወያኔ ባለፉት ወራት ከጎንደር እስከ ኢሬቻ በዓል 3000 በላይ ዜጎችን እንዲሁ ጨፍጭፏል። የሆነውን የነበረውን ለመርሳት የሰው ደም የቆሻሻ ኩሬ ውሃ አለመሆኑን መርሳትን ይጠይቃል። ደም ከነጎድጓድ የበለጠ ድምጽ አለው። በግፍ የተገደሉም እውነተኛ ረፍት የሚያገኙት ለተፈጸመባቸው ግፍና ወንጀል ፍትህን ፍርድን ሲያገኙ ብቻ ነው። ታሪክም ሳትጎብጥ ወደፊት ለመሄድ ሂሳብ ማወራረድን መጠየቅ ይኖርባታል። የ1969 ዓመተ ምህረት ሚያዝያ የሰራተኞች ቀን ወንጀለኞች ዛሬ የፖለቲካ መድረኩን አጨናንቀው አሉ። አንቱ አቶ ዶክተር እየተባሉም መካሪና ቃኝ ተብለው ሲለፈፉና ሲከበሩ ማየት ተገደናል። ትውልድ ታሪኩን ረሳ፣ ተደናገረ። ይህ ባው መመለሱ ቀውሳችንን ገላጭ ነው። ስንቱን ወጣት 20 ሳይሞላውና ሳይጨርስ የፈጀ ቀይ ሽብርተኛ በቁሙ ሞቶ ግን ሰሞኑን ሲቀበር አገር ወዳድ አስመስለው ሊያሞካሹ ከሚጥሩት ውስጥ በተለይ በሰውየውና መሰሎቹ ወንድም እህት ያሏቸው መገደላቸውን ረስተው ሲዘግጡ መታዘቡ ዘግናኝ ሆኗል። ታሪክ ረስተዋል? እንዴታ! ህሊናቸውን ቀብረዋል? አሁንም እንዴታ! ባለም የሰራተኞች ቀን በአዲስ አበባ የተፈጁት ንጹሃን ዜጎች ደማቸው በአዋሽ አሰበ ተፈሪ ወዘተ እንደ ተገደሉት ወንድም እህቶቻቸው የፍትህ ያለ ብሎ አሁንም ይጣራል። ሰላማዊ ሰልፈኞችን በገፍና በገፍ የሚገድሉ ገዢዎች ዋናው ተጠያቂና ተወንጃይ መሆን ሲገባቸው ዛሬም የለም ጥፋቱ የተቃዋሚዎች ነው የሚሉ እንዳሉ ደግሞ አላጣነውም። የታገሉ ድርጅቶችን ሰው አስፈጁ ብለው ዛሬም ይወነጅላሉ። በራሳቸው የደርግ ሆነ ወያኔያዊ ወንጀል ተጸጽተው ይቅርታን ሲጠይቁ ወይም ንስሐ ሲገቡ ለማየትም ከቶም አልታደልንም። ለፋሽስቶች ዋርድያ፣ ለጠባብ ገንጣዮች ጠበቃ ሆነው የነበሩትና አሁንም የሆኑት ታሪክን በዳምጠው ሲደፈጥጡ በዝምታ አለማየትና መቃወም፣ አዎ መርሳትን ነው መርሳት ማለት ሲያንስ ነው። የዜጎች ግዴታ ታሪክና ውድ አገራቸውን መጠበቅ ነው። ይህንን መርሳት አይገባም። የደርግ ነፍሰ ገዳይ ወንጀለኞች ወጣቱን ትውልድ የመከሩና የፈጁ ዛሬ አለና ብለው ሊደራጁ ቢሞክሩም ከሐረግ ሬሳ የተሻለ በራሳቸው የመቆም ችሎታ ባይታይባቸውም በፖለቲካው መድረክ ተሰማርተው የትላንቱን ፋሽስት በዛሬው ዘረኛ ተክተው የህዝብን ትግል ለማፈን ለማደናቀፍ ደፋ ቀና እያሉ ናቸው። ታሪክን የሚከልሱትና የሚበርዙትም ለዚሁ ነው። ለፍርድ ሳይቀርቡ ሞት ሲቀልባቸውም ነፍስ ይማር ብለን ራሳችንን የማናዋርደው ነፍስም የላቸውም በሚል ብቻ ሳይሆን ያፈሰሱት ደም ፍትህን አለማግኘቱን በመገንዘብ ነው። ትላንት አማራውን ባሶሳ በደኖ ጨፍጭፍ ያሉና የፈጁ ዛሬ የፖለቲካ መሪዎች ተብለውና ይባስም ብለው አገር ሊገነጥሉ እየጣሩ ናቸው። ትላንት ለመንግስቱ ኃይለማርያም ቀኝ እጅና ቀጥረኛ ሆነው ስንቱን ያስፈጁትና አንዳንዶቹን በቀጥታ የገደሉት ዛሬም አፋቸውን ሞልተው የያኔ ሰለባቸውን ድራሽ ለማጥፋት ለወያኔም ለማገልገል ተኮልኩለው አሉ። አንጃ ሆነው
ድርጅትን አጋልጠው ያስጠቁትና ዛሬም ከነመሰሎቻቸውና ደቀ መዝሙሮቻቸው በዚያው ውርደትና ወንጀል ቀጥለዋል። ይሄ ያላሳዘነ ያላስቆጣ ያላስቆጨ ምን ሌላ ሊያናድደን ይችላል? ወጣቱ ትውልድ ከወንድሞቹና እህቶቹ በፋሽስትና ዘረኛ አገዛዞች ካለቁት እናትና አባት አዛውንቶች የደም ግብር ምንም መማር ካልቻለ አገራችን ለባሰ ጥፋት መዳረጓ መጠበቅ ያለበት ነው። ገሎ ነበር ሞተ በሚል በቀላሉ የሚታለፍ አይደለም ኢትዮጵያና ልጆቿ ላይ የደረሰው ግፍና መከራ። ይህን የረሱ ክፍሎች ግን በሚያሳፍር ደረጃ መንጌ መሌ እያሉ ከሃዲዎችን ማቋላመጥ ብቻ ሳይሆን ከዚህኛው ግብረ ሰይድ ያለፈው ይሻል ነበር ክርክርንም ከፍተው ሲዋረዱ መታዘብም ተገደናል። ጅብ ይበላ ይሻላል ወይስ አዞ ቢሉት ሰውየው ምን ገዶኝ ሁሉም በሾለ ጥርሱ ነው የሚቦጭቀኝ አለ የተባለውን ያስታውሰናል። ቂም በቀል አንድ ቀን እንዲያበቃ እንዲወገድ የኛም ምኞት ነው። ወደዚያ ጉዞ ግን ወንጀልን በማደባበስ ሳይሆን ለወንጀል ተገቢውን ምላሽ በመስጠትና ፍትህን በማስፈን ነው። የዛሬውን የፖለቲካ መድረክ በሀገር ውስጥም በውጭም ስንመረምረው አጨናንቀውት ያሉት ህዝብ የፈጁ ጠባቦች የደርግ ወንጀለኞችና ቀጥረኞች አሊያም የዘረኛ ወያኔ ጫጩቶችና ተቀጣሪዎች ናቸው። ሁሉም ባይሆኑ አብዛኞቹ ጭምብል ያጠለቁ ሲሆኑ የደርጉን ጭራቆች ግን እያወቅናቸው ታጋይነን ብለው ሲቀላመዱ ማመንን የመረጥን ይመስላል። ይህ መጃጃል ነው ወይስ አገርና ህዝብን መካድ? መልሱ ግልጽ ነው። በተጨባጭ የዚህ መጃጃልና ክህደት መዘዙ ሲመረመር ሲታይ ዛሬ ከወያኔ ጋር እንደራደር ብለው የተጎነበሱትን ጉዶች ያሳየናል። ሀፍረትም ያከናንበናል። በወያኔ ላይ ትግሉን ማተኮር ማነጣጠር በሚል ዝምታን ብንመርጥና ለፍርድ ይቅረቡን አስቀድበን ባንገፋ የረሳን መስሏቸው በወንጀለኛ እብሪት የሌባ አይነ ደረቅ እንዲሉ በእነሱ ብሶ ሰለባቸውን አሁንም ሊወነጅሉ ሊከሱ ይፍጨረጨራሉ። በዚህም እርኩስ ተልእኳቸው ዛሬም እንደ ትላንት ጥረታቸውን አጃቢ የዘቀጡ አንጃዎችን ከየድርጅቱ ማግኘታቸው አልቀረም። ከኢሃፓ ባሻገር የቅንጅትን ዕጣ ማጤኑ ሲበቃ ዛሬ ደግሞ የየብሔሩ ተቆርቋሪ መስለው ህዝብን በመከፋፈል ወያኔን የሚጠቅሙትን ማየቱ ይበቃል። አገር ወዳድነት አርበኝነት ኢትዮጵያዊነት ነው። ብሔረተኛነት ዘረኝነት ጎጠኝነትንና ጥላቻን አስፍኖ ህዝብን መከፋፈልና በዚህም መንገድ ኢትዮጵያን መጉዳት ማዳከም ነው። ይህንንም ዛሬ በገሃድ እያየን ነው። አይኑ ሳይጠፋ የታወረ ሁሉ ግን እነዚህን መሰሪዎች እጹብ ድንቅ ሲላቸው መስማት የሚሰቀጥጥ ነው። በሰሞኑ በኢሳይያስም በሌንጮም የተለፈፉትን ቅጥፈቶች ያጤኗል። ይህን በተመለከተ መርሳትን ነው መርሳት በሚል ከተገጠሙት ውስጥ የሚከተለውን በ1992 ዓ.ም ከተቻለማ ይረሳ በሚል ርዕስ ተጽፎ የነበረውን እናቀርባለን። ከተቻለማ ይረሳ። መርሳትን አለመርሳት ከተቻለ ማስታወስን ጭራሽ መርሳት ከተቻለማ ሁሉም ይረሳ። ግፉ መከራው ክምር ሰቆቃው ክህደት ጥቆማው በየመንገዱ ወዳቂ ሬሳው ቀይ ሽብሩ ነጻ እርምጃው በነ ወያኔም ሕይወቱን ያጣው ከተቻለማ ሁሉም ይረሳ። የነ እርገጤ የነ ቀልቤሳ የነ ተሾመ የነ አሊ ሙሳ የነ መንግስቱ የዚያ ሰው በላ ሰደድ አራጁ ሽብሩ ቀዩ ሁሉም ይረሳ። ማስታወስ ጭራሽ ካልጠቀመማ ለምን ማለቱ እንዴት ማለቱ ካልፈየደማ እነዚያ ሁሉ ወንዶቹ ጀግኖች እነዚያ ሁሉ ሴቶቹ ጀግኖች ከተቻለማ ሁሉም ይረሱ። ለሀገር ለወገን ሕይወት በሰጡ ፋሽስት ጠባብን በተጋፈጡ ሕዝብን የሚያኮራ ታሪክ በጻፉ ከተቻለማ ሁሉም ይረሱ። መድረኩ ይሰጥ ለገዳዮቹ አጽ ማቸው ይጣበቅ አላጆቹ ትላንት ይደገም በዛሬዎቹ ከተቻለማ ሁሉም ይረሱ ካልተቀመማ ከታሪክ መማር ሁሉም ይረሱ ትውልድ አይማር
በዚሁ በተውነው ነበር ነገር ግን ታሪኩን ይረሳ ስህተቱን ይደግማል ነውና መርሳትን ካረሳን አገራችንንም እንረሳለን የሚል ተገቢ ስጋት አለን ያለፈውን ብንተው እንኳ ትላንት ከጎንደር እስከ ኢሬቻ ወዘተ ስንቱን ዜጋ ይፈጀውን ወያኔ ህዝብን ጥፋተኛ አድርጎ ራሱን ነጻ ያደረገውን ወያኔ ቃሉን ተቀብለው ሊደራደሩ ጥራና ያሉ እንዳሉ ስናይ ከመቼው የዚህ ግፈኛና ዘረኛ አገዛዝ ግፍ ተረስቶ ያውም የታሰሩት ይፈቱ ገዳዮች ለፍርድ ይቅረቡ ሳይባል ድርድር ለተባለውና ውድቅ መሆኑም ሳይውል ሳያድር ለታየው ጸረ ኢትዮጵያ ባልት ራሳቸውን ሲያጨቀዩ ስናይ ታሪክን ማስታወስ የትናንቱንም የዛሬውንም ሳንታክት ማስገንዘብ ግዴታችን ሆኖ ይገኛል የህዝብ ደም ፈሶ በከንቱ አይቀርም ጸረ ህዝብ ወንጀለኞች ሁሉ ለፍርድ ይቀርባሉ የኢትዮጵያ ህዝብ ዴሞክራሲያዊ ትግል ያቸንፋል
ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበር ምንም ቢታከተኝ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ ፋኖ ኧረ ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው የችግር የለም ወይ ደመላሽ ናሎ ደመላሽ ናሎ አስኪደው በዋዛ በእናት አገርና በሚስት የለም ዋዛ ኧረ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳ ብነቱ በላው በላው ሲል ነው የወንዳ ብነቱ ሴትን ትዋጋለች ከረጋ መሬቱ ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያጣል ከረበሉ ባለ ከረበሉ ባለ የተኩሷል እንጂ አዘልሎ ከጂ የተኩሷል እንጂ አዘልሎ ከጂ እንደዛር በሰው ላይ ይድረዋይ ነጂ
ይሐባና ህዝባዊ ራእዩ
ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን ዓላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ ዓላማው ግልጽ ነው ትግል ዓላማ ያሻዋል የፕሮግራምን ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራዕይ ያስፈልጋል ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራዕይ ከሌለው የትም አያደርስም ኢያፓ ለአራት አስርት ዓመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢሃፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢሃፓ ህዝባዊ ራዩ የሚለውን መዳሰስ እንፈልጋለን። ኢሃፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበረም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙዋኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኛላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነ ቢትወድድ መኮንን ነጋሽ፣ በነ ገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ፣ በነ ደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩም። ስርዓቱ ለውጥን ማስተናገድ ሲያቅተውና በአጉራችንና በዓለም አቀፍ ደረጃም ነፍስ የነበረውን የለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪክ ውለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባት ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉ። በሁሉም አንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ኢሃፓ በዚያን ጊዜም ቢሆን ህዝባዊ ራይን መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ፣ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን፣ በአብዮቱም ወቅት ኢሃፓ ራዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነግድ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢሃፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በሞላ ኢሃፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ኢሃፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይ እና ሌሎች ጊዜዎች በጅማ በአዋሳ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21/1966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢሃፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢሃፓ የህዝብን ራይ ለሹመት አሳልፎ ሳይሰጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢሃፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስቴርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢሃፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዢነን ባዮችም ባዕዳንም እነ ወያኔም ወቅተውታል፣ አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ፣ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትላንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች ከዳው ህዝብን ድርጅትን የጎዱ ግለሰቦች በሞት ለተወሰደ አምባገነን መሪያቸው ያደሩት ጥም አሳዳጆች ናቸው ዛሬ በኢሃፓ ላይ የሚዘምቱት። ህዝብ ግን ለኢሃፓ ያለው አመለካከት ቀናና የደጋፍ ነው። በኢሃፓ ትግል መብቱ ይከበር ሲባል አይቷል። በኢሃፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢሃፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢሃፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላይ ሲል ኢሃፓን የሚጠራውም አለምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወንኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢሃፓ ግትር ህዝባዊነት ድፍረትና ቆራጥነት ሞት አይፈሪነት ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢሃፓ በአላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልህነት መሆኑ ነው። ሐቁ ግን ሌላ ነው። ለአጽም ለአሜሪካ ማደር ለደርግ አማካሪና ደጋፊ መሆን ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ፣ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢሃፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት፣ ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን መዋለልን ቋሚ ራይ ማጣትን አመላካች ነው። ነጋጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድል ዳል ነውና የኢሃፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዝንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋገጥ ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው ብሔርተኝነት መራቅን የግድ የሚል ነው። ኢሃፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራብ መለያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትናንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለለቀቀና ጭፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢሃፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ ማህየም በሆኑ እቅድ አውጮች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢሃፓ እንደ ህዝባዊ ድርጅት ራእይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢሃፓ ራእይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለዳጣም በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየም ወይም የጭካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ። ኢሃፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ። ይህ የኢሃፓ ራይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲሲቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋጆች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢሃፓ ራይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ፣ በበቂ የመመገብ ችሎታ እንዲኖረው፣ ለልጆቹ የትምህርት መብት፣ ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢሃፓ ራይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ። ራይን የኖርነው ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባዕድ ቁጥር ነጻ መሆኗ ይግድ ነው። በመሬታችን የባዕድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባዕድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራይ ያሻዋል። ይህንንም ራይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅጽበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢሃፓ ራእይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተ መንግስት አዳራሽ ላይ ከሚዋልለው ወይም ከሹመኛና ገንዘብ ዙሪያ አለው ከሚለው ክፍሎች ኢሃፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢሃፓ ዛሬ ዋናው ተልእኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት በጽናት አው በጽናት ግትር ድርቅ ብሎ ህዝባዊ ራዩን እውን ማድረግ ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራዩን ያልካደ
ያለፈው ለዛሬው ተደጋግሞ እንደተነገረው ታሪኩን የረሳ ትውልድ ሰተትን መድገም ብቻ ሳይሆን አገሩንም ሊያጣ ይችላል። ቀደም ቅኝ ገዢ ሆነው አፍሪካን ያሰቃዩትና ይብርደሩት ባዕዳ አገሮች ያለፈውን የረሳ ትውልድ አግኝተው እነሆ አህጉሩን ዳግም እየበዘበዙና የጦርነትም አውድማ እያደረጉት ነው። ታሪክን መፋቅ ወይም አጣሞ ማቅረብ ደግሞ የወያኔና መሰሎቹ ዋና ልምዳቸው ነው። የኢትዮጵያን ታሪክ ወደ 100 ዓመት ዝቅ ማድረጋቸው ህዝቡ አብሮ አልኖርም ለሚለው የግንጠላ አቋማቸው የሚረዳ በመሆኑ ነው። በኢትዮጵያና በህዝቦቿ መካከል የልዩነት ተራራን ለማቆም ነው። ፋሽስቱን ደርግ የታገለውን ትውልድ ለማርከስና አልፎም ዘግናኝ በሆነ ደረጃ በክህደት ለመወንጀል አቁን ጠቅጥቀው ውሸትን የሚያራግቡትም ያው ናቸው። ታሪክ ግን ቅርስ ነው። ባብላጫው ደግሞ የደም ዋጋ የተከፈለበት በመሆኑ ተከብሮ መያዝ ያለበት ነው። ታሪክ አስተማሪ ነው። የኢትዮጵያ አርበኞች ጸረ ጣሊያን ውጊያ ያደነቁት የቻይና መሪ ማኦ ሴቱንግ ለምሳሌ ከዚያ ውጊያ ብዙ መማር እንችላለን ብለው ያኔ በትግል ላይ ሳሉ ጽፈው ነበር። ባዕዳን ታሪክ ብለው የሚያከብሩትን የሀገራችንን ገብል ማክቸርቸር ግን የካህዲዎች ሁሉ ስምሪቶንና አዲሱ ትውልድ በትንሹ እናቅረብ ካል ተደናግሮ ሲገኝ፣ በሌላ በኩል ግን ለሀገርና ለወገን የተሰዉትን የማይከበርበት ሁኔታ ተፈጥሯል። ጀግንነት ሞኝነት ተባለና كمموت بسن بس فريد الناتو ممريه هونونا إتيوبيان يمتدقوات قطراتشو كنسوال بنل مقانن أيهونم كاللفو ممار حقون ماكبر تاريكن معوك متبك والسايمونون مقانزر ياسفل لغال بسامونو ودتات إتيوبياويان بواشنطن دي سينا بسويدن ستوكول مكتما يوياني امباسي وچن ورويزو ياسموت دك ماك تقاومو بزمان درق سيد درقو ينبروتن تمساسا يتقاومو ارمجاو تشاستاو سونان بيكاتيت أبيوتنا كذيابة فيت ودتاتوش بتماري الندرجة هنا بيها فابال النت ياسايوت عند النت النايتوك ياو النت ونينا أفلاك النت لاهونو تولد ودتاتوش بزو تدرسن ياسزلنو يلتمكرونا كرس يهزبك هنا لوياني ولكت يميادر قواستواسو قلسنونا ويجاني الناشف روشو يهن تاريك قديسو تولد انداوكا ويمكا وكام بحسات يزد انديهول ايتاو تشارجارو ناشو درزيهم تطرينيو تشن بصفات السلفو بزودان زبم ايتاو فوناشو كابيسة تسفاننا قلن ينتن والجنة النافرهاتن كاسفانو يمي قطراتشو سلمماي قنينو تاللفو ودزاريو سنمتا قلتو يميتايين منم جيزيبي هون باندانا تهالي بايتافان ببزات جن هيدتا تشنن يميقلسو سفلو ينبرو عندنتنو يكاتي تابيوت كزيزيهم نسبراك هونو يجنيان يعني هزب بغارة سرعاتون لادباي يسي النسا انو ياني تباب النتن عرقزو زرن النتن اللي ولدو لايتا تشلون دنبرم مرسات يلبتم درقم يهزبن دل سيكم ما بتاقايو غورالي يونت بيكستم بيها بايتمارو سلاماوي تغل يهزبن دقافا نيتو درقنم عربد بدو نبر لاغرو سايهون لسلطانو ليموت يتنساو فاشست بودن درقمو مولو تقرطول بيها بالايا درقو في الجسيا كايد ونيتاو لغنت اوچنا تبابو تشامتشي هونو مقلنيتو الكرم وطيتم زاريم تايتوال مالتم من نجلال در ወያኔ በትግራይ በቀይ ሽብር ዋና ተከፋይ ሆኖ ለብዙ ለጋ ህይወት መቀጣት ተጠያቂ ነው ማንኛውም ለወያኔ ድልዳል አዘጋጅውና ኢትዮጵያን ለግንጠላ ያበቃው አምባገነኑ ኮሎኔልና ግብራበሮቹ ናቸው ሌላ የማይካድን ምንም ቀለም ቢፈስ ይቸፈል የማይችል የምጸታሪ ይህ ነው ትምህርትም ይለግሳል ካለፈው ስንማር ድፍረት ቆራጥነት ሞታይፈሪነት ብቻ ሳይሆን ኢትዮጵያዊነትንም ከፍ የማድረግም ጸጋ እናያለን ኢትዮጵያዊነት ሰገነት ወርዶ ወደ ጎጥና ብሔረሰብ መውረዱ ቅሌት መሆኑን ያለፈው ያስተምራል በዓለም ደረጃ መስፋት መዋሃድ መተባበር በሰፈነበት ወደ ወያኔው ጥበትና ዘረኝነት እርኩስና ውግዝ መሆኑን መማርም እንችላለን ወያኔን ማቸነፍ ማስወገድ የሚቻለው በልመናና ምለላ ሳይሆን ባመረረ ትግል ነውና ሞት አይፈሬ መሆን አገርን ከወድ በፊት ማስቀደምና ሰብእናን ከመይሁዳ ለሳንቲሞች አለመሸጥ ይመለከታል ያለፈው ለዛሬ የሚሰጠው ትምህርት ደግሞ የትግል ዓላማ ላይ ግልጽነት ማስፈለጉ ነው ዝብርቅርቅ መፈክር ታጋዩን ግራ ያጋባል መፈክርና ግብም የሚተለመው ጠላት በቀደደው ቦይ በመፍሰስ ሳይሆን የህዝብን ፍላጎት መሰረታዊ በማድረግ ብቻ ነው ወያኔ የህዝብን ትግል ወደ ውጅምብር እየከተተ አብይ ጉዳይን በተልካሻው ያደናገረ ይታገሉ የተነሱትን አጫቃኝ ሆኖ መክረሙ ምስጢር አይደለም በየካቲት አብዮትና በፊትም የተነሱት የትግል መፈክሮች መሰረታዊና ህዝባዊ ነበሩና እስከዛሬም የቀጠለውን ትግል አጃቢ ሆነዋል መሬት ላራሹ ዲሞክራሲያዊ መብት ለጭቁኑ ያገር ሉዓላዊነት የሃይማኖት እኩልነት የብሔረሰብ መብትና እኩልነት ወዘተ እነሆ እስከዛሬ የትግል መፈክሮች ሆነው ባሽተዋል ላሻጡ ጥያቄዎች በመሆናቸው ትውልድን ለትግል የሚጠሩ ሆነው ተገኝተዋል ማለትም ይቻላል ትግል ግቡን ማወቅ አለበት ከግቡ በፊትም እንዳይደናቀፍ አንዳንዶች የጉዞ እንቡጡ ራሱ ጉዞው ነው ይላሉ በትግል ግን የጉዞ ዋና ይዘቱ ማለትም የትግሉ መዳረሻውን ማለትም የመጨረሻ ግቡን ማወቁ ነው በየካቲት ጣላት ማነው ላይ ብቻ ሳይሆን ትግሉ የግድ የሚለው መስዋዕትነትን በተመለከተ ግንዛቤ አልጎደለም ነበርና በትግሉ ተሰልፈው መስዋዕትነትን የተቀበሉ ሰማዕት ነበሩ እንጂ ጭዳዎች አልነበሩም መከራውም የተቻለው ከመጀመሪያው ትግል መራራ መሆኑን ጣላትም ጭራቅ መሆኑን ፋጋዮች ያወቁት ጉዳይ ስለነበረ ነው። ዛሬ ሰላም ሰላም ባዮች በበረከቱበት፣ ነብር ለፍየል ይራራል ባዮች በበዙበት፣ አለመስዋዕትነት ድል ይገኛል ባዮችና አብዮት የሚለውን ቃል የሚያወግዙ መድረክ በያዙበት፣ ሞታይ ፈሪነት ቢጠፋና አንገት መድፋቱ ቢደረግ የሚያስገርም ሊሆን አይገባውም። ወያኔና ጭፍሮቹ ደግሞ የዚያን ጊዜ ጀግንነት ሊያቆሽሹና አልፎም ያ ትግል የተሳሳተ ነበር፣ አትተኩሱብን፣ አታምጹብን፣ አትነሱብን ብለው የሚንጫጩት ማለትም ያለፈውን የህዝብ ትግልና አታጋይ ድርጅት ኢህአፓን የሚያጠቁት የያዛቸው ጭንቀት ብርቅ ስለያዛቸው ነው። ያንን የትግል ቅርስን መልእክት ማራከሱ ለነሱ ነፍስ አድን ነው። ለዚህም ነው ቅጥረኛ ኮልኩለው የትግልን አቅጣጫ የሚያጨልሙትና ፍርሃትን ለማንገስ የሚጥሩት። ጠላትን ማወቅ የጠላትንም ስስ ብልት ማወቅና ማጥቃት ወሳኝ ነው። ያለፈው ትግል በዚህ ረገድ ብዙ ትምህርትን ይለግሳል። ስህተቶች የነበሩ ቢሆንም ጠላትን በፖለቲካውም በትጥቅ ትግሉም ረገድ ያንቀጠቀጠ ትግል ተካሂዷል። የህዝብን ትግል ለጠላት ሰለባ ከማድረግ አንጻር ከማዳከም አንጻር ረጂ ሆነው የተገኙት አንድም የግንጠላ ጠባብ ኃይሎች ሀገራችን ጠላቶች ድጋፍ ተጠናክረው መገኘታቸው ሲሆን፣ ሌላው ደግሞ የሶማሊያው ዚያድ ባሬ የከፈተው ወረራ ነው። ፋሽስቱ ደርግ በሁለቱም ተጠቅሟል የህዝብን ትግል ለማደባየት። ሀገራችን በሶማሊያ ተወረረች ተነስ ብሎ የህዝብ ትኩረት ወደ ሌላ እንዲሆን ከማድረጉ ሌላ ኢህአፓን በዚያድ ባሬ ደጋፊነት እያለቀሰ ሳይቀር ወንጅሎ በተለይም ጦሩን ሊያደናግር በቅቷል። ይህን ጭልጥ ያለ የሶቪየቶች ሐሰት ሐቅ ብለው የሚቀበጣጥሩትም ሞልተዋል። የአገር ጥሪ በሚል የህዝብ ትኩረት ከደርግ ላይ ተነስቶ ወደ ጦር ግንባር እንዲሆን ከማድረግ ባሻገር በትግል ወጥሮት የነበረውን ድርጅትም ከሶ ለማጥፋት ተጠቀመበት። መኢሶንንም ሳይቀር ፈርጣጭ ቀኝ መንገደኛ ብሎ ሊከስና ሊያጠቃ ቻለ። ይህን የትናንት ተመክሮ በሚገባ ያላጤነው ትውልድ ደግሞ ወያኔ ከሻዕቢያ ተጋጨው ሲል ከባድሜ መለስ ወደ መለስ የሚል ቧልትን ተቀብሎ በባድሜ ለወያኔ ጥቅም ረገፈ። ወያኔ የታሰሩትን ሳይፈታ የራሱን ትግራዊ ጦር ሳያስነካ በትኖት የነበረውን ጦር አታሎ አሰልፎ በሻዕቢያ አስጨረሰው። ለውጊያው መልስ የሚለው ተመላሽ ባለመኖሩ ከንቱ ቀረ። ልጆቻችሁ አባት ወንድማችሁ ተሰውቷል ተብሎ ለቤተሰብ መርዳት ቀርቶ መሞታቸው ሳይነገር ተዳፍኖ አልፏል። በወያኔ ላይ ልንነቃበት የሚያስችል ተመክሮ ግን ነበር። የወያኔ ኢትዮጵያዊነት ወይም ድንበር ጠባቂነት ማሾህ መሆኑን ማወቅም በተገባ ነበር። ያለፈው ለዛሬው በጠቀመ ነበር። ኢህአፓ ቀዳሚ ቅርስና ተመክሮ ለጋሽ ዘመናዊ የፖለቲካ ድርጅት ባለማግኘቱ ከለዮት ባሻገር ተመክሮውን ያገኘው ከተግባሩ ስምሪት ነበርና ከስህተት ማምለጥ የሚችል አልነበረም። ያኔ ግን የነበሩ የትግል ስህተቶች ለዛሬው በደም የተገኘ ትምህርትን የሚሰጡ ናቸውና በክብር መያዝና የግንዛቤን መሰረት ሊሆኑ ይገባል። እዚህም ነው ልንንከባከባቸው ግዳጅ ያለን። ያ ደሙን ለአገሩ ያፈሰሰ ትውልድ በትግሉ ቅርስ ትቶልናልና ከዚህ ወጣቱ ትውልድ እንዲማር ማሳሰቡ አስፈላጊ ነው። ጸረ አምባገነንነትን በትግሉ አሳይቷል። በአደረጃጀቱም ቢሆን ለምሳሌ ኢህአፓ ፈላጭ ቆራጭነትን ተቃውሞ ሊወሰድ የሚችልን ተመክሮ አስቀምጧል። ዛሬ በኢትዮጵያም ቢሆን በሌሎች አገሮች በመንግስት ሆነ በድርጅት ደረጃ የፈላጭ ቆራጮች ክስተትና እያደረሱ ያሉት ጉዳትን በተመለከተ ምናልባትም ከነበረው ዴሞክራሲ ሊያስቀድም ከሞከረው ትግል መማር የግድ ሆኖ ይገኛል። መሰረታዊ የህዝብ ጥያቄዎችና ፍላጎቶች አንጻር ስልጣን የያዙት ቡድኖች ብቻ ሳይሆን ለስልጣን የሚቋመጡትም ድርጅቶች ቡድኖች ቢሆኑም መልስ ሰጪ ሆኖ መገኘት አልቻሉምና በጥያቄዎቹ ዙሪያ ዛሬም ትግል መቀጠሉ ግትር የሚያሰኝ ሳይሆን ወቅታዊና ትክክለኛ ስምሪት መሆኑን ያለው ተጨባጭ ሁኔታ ያረጋግጣል። ካለፈው የህዝብ የትግል ተመክሮ መማር ብልህነት ነው። ታሪኩን የረሳ ትውልድ አገሩን ያጣል። ጸረ ወያኔው ትግላችን በጋራ ይፋፋም።
ትዕግስትህ ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል ትዕግስትህ ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል ፈራ አትችልም እንደ አትነሳም ሆይ በቃ የፈሰሰው ደም ያንተ አይደለም ሆይ ዘራ አትችልም እንደ አትነሳም ሆይ ወገን እምነት ማሰብህ ያንተ አይደለም ሆይ ገጽህን የካዱ ስምህን ያላወቁ ከዘረኞች ቀፎ ማሪልም ታውቃለህ ምን ናቸው ብለው ምን ትጠብቃለህ ኦ አግሪ በይ በቃ ከእንግዲህ ይብቃ ኦ ሲያቢያ በይ በቃ ከእንግዲህ ይብቃ
Gumbakana saye, 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 g